በኢትዮጵያ የተካሄደውን ጦርነት ጨምሮ በኢትዮጵያ በተለያዩ አካባቢዎች የሚነሱ ግጭቶችና የፖለቲካ አለመረጋጋቶች በበርካቶች ላይ ከፍተኛ ጫና ቢያሳድሩም ሴቶችና ህፃናት ግን የችግሩ ገፈት ቀማሾች ናቸው። በመሆኑም ግጭትን በዘላቂነት ለማስወገድና ሰላምን በመገንባት ሂደት ውስጥ ሴቶች ወሳኝ ሚና ሊኖራቸው ይገባል። ለመሆኑ በኢትዮጵያ የበርካታ ንጹሃን ህይወት የተቀጠፉባቸው በርካቶች ከቤት ንብረታቸው የተፈናቀሉባቸው በተለይ ደግሞ ሴቶች የተለያዩ ጥቃቶች ሰለባ የሆኑባቸው ግጭቶች ለማስቆምና ዘላቂ ሰላም በሀገሪቱ እንዲሰፍን ሴቶች ምን ያክል ተሳትፎ አላቸው? ከቁጥር በዘለለስ ውክልና እንዲኖራቸው በውሳኔ ሰጭነትም እንዲሳተፉ ምን አይነት ስራዎች ይሰራሉ? ዛሬ በስልክ ውይይታችን የምናነሳው ሐሳብ ነው። ሰላም የጋቢና ቪ አድማጮች የዕለተ ረቡዕ ሰኔ 22 2014 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምረናል። ምሽቱን በማስተናገድ አብራችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና እንዲሁም በማስተባበር ሀብታሙ ስዩም ከስቱዲዮ አብረውን ያመሻሉ። አሁን ወደ ቀዳሚ ወደ ሆነውና የእናንተን አስተያየቶች ወደምናስተናግድበት የስልክ ውይይታችን ነው የምናልፈው። ርዕሳችን የሴቶች የኢትዮጵያ ሴቶች ሚና ለሰላም ግንባታ ይሆናል። በኢትዮጵያ በተደጋጋሚ የሚከሰቱ ግጭቶችን ለማስቆምና ዘላቂ ሰላም ለማስፈን በሚደረጉ ጥረቶች ውስጥ ሴቶች ተሳታፊ እንዲሆኑ የተለያዩ ጥረቶች ይደረጋሉ። እኛም ለዛሬ የስልክ ውይይታችን ሴቶች ለኢትዮጵያ በአሁኑ ወቅት እጅግ አስፈላጊ በሆነው የሰላም ግንባታ ሂደት ውስጥ ምን ሚና ሊኖራቸው ይገባል? እየተደረጉ ያሉ እንቅስቃሴዎችስ ሴቶችን ምን ያክል ተሳታፊ እያደረጉ ነው በሚለው ሐሳብ ላይ ለመወያየት ሁለት እንግዶችን ጋብዘናል። እንግዶቼ አንቺ ብዬ እንድጠራቸው ስለፈቀዱልኝ በዛ መሰረት እቀጥላለሁ። የመጀመሪያው እንግዳይ ወይዘሮ ሳባ ገብረ መግድን የኢትዮጵያ ሴቶች ማህበራት ቅንጅት ዳይሬክተር ናት። ሁለተኛው እንግዳይ ደግሞ ሴታዊት የተሰኘው ተቋም መስራችና ዳይሬክተር የሆነችው ሲህን ተፈራ ናት። በቅድሚያ ሁለታችሁም ግብዣዬን ተቀብላችሁ በውይይቱ ላይ ስለተገኛችሁ በጣም አመሰግናለሁ።
አመሰግናለን።
እሺ ሳባ፣ እንግዲህ ካንቺ ሳባ በቅድሚያ ካንቺ ልጀምር። በኢትዮጵያ እንግዲህ በተለያዩ ማህበረሰብ ውስጥ ሰላም ሲጠፋ፣ ግጭት ሲበራከት ወይም በጦርነት ጊዜ ሴቶች በተለይ በአካላቸው ወይም ስነ ልቦናቸው እንዲሁም በማህበራዊ ሕይወታቸው ላይ የሚደርስባቸው ተጽዕኖ ምን ይመስላል?
እሺ አመሰግናለሁ። እንግዲህ ጦርነት፣ ግጭት የተለያዩ ሰብአዊ ቀውሶችን እንደሚያደርሱ እናውቃለን። በመላው ህዝብ ላይ ኖት በሴቶች ላይ ብቻ አይደለም፣ በሁሉም ማህበረሰብ ላይ ግን በይበልጥ ደግሞ በሴቶች ላይ የሚደርሰው ነገር እጅግ የከፋ ነው። ምክንያቱም አንደኛው ከጦርነት በፊትም የሚቆዩበት ሁኔታ የሴቶችና የስርዓተ ጾታ አለመስተካከል፣ ውሳኔ ሰጪ አለመሆናቸው፣ በኢኮኖሚ መቸገራቸው፣ ሌሎችንም ሁኔታ ጨምሮ ግጭቶች በሚመጡ ጊዜ ያንን ደግሞ የበለጠ እንዲባባስ ያደርጋል። በተለይም ደግሞ ኢሚዲየትሊ ግጭቶች በሚደርሱበት ጊዜ አሁን እንደምንመለከተው ከዚህም በፊት የሚያሳየን ከፍተኛ የሆነ የጾታ ጥቃቶች ይፈጸማሉ። የህጎች አለመኖር፣ የህግ ስርዓት መፍረስ፣ ኢንፍራስትራክቸሮችም መፍረሳቸው ደግሞ አገልግሎት በቀላሉ ሊያገኙባቸው የሚችሉ የነበሩ በተለይ ከጤና ጋር ተያይዞ ከኢኮኖሚ ጋር ተያይዞ ያገኙባቸው የነበሩ አገልግሎቶችን መፈራረሳቸው፣ በቦታ አለመኖራቸው መልሶ ደግሞ ከጤና ከስነ ተዋልዶ ጋር ተያይዞ ከወሊድ ጋር ተያይዞ ከፍተኛ ችግር ያደርስባቸዋል። እንዲሁም ሲፈናቀሉም ደግሞ ከሌላው ማህበረሰብ በተለየ ሁኔታ ሴቶች ይጎዳሉ። ምክንያቱም የሚኖሩባቸው ቦታዎች የበለጠ ከነበረባቸው ድህነት ወይም ከነበረባቸው የተለያዩ ኢንአክሴሲቢሊቲ ጋር ተያይዞ የበለጠ ተጠቃሚ የሚያደርጋቸው እንደውም ለሌሎች የጾታዊ ጥቃት ችግሮችም የሚዳርጋቸው ነው። ስለዚህ በመፈናቀልም ይሁን እንደገናም ደግሞ በቀጥታ ከሚደርስባቸው ጥቃት በተለየ በግጭቱም በኋላ የሚቆይ ረጅም ጊዜ የሚቆይ ከፍተኛ ችግር ውስጥ ነው የሚቆዩት። የኢኮኖሚ ሁኔታቸው ወሳኝነታቸው የበለጠ ጉዳትና ችግር ውስጥ ነው የሚገባው። እኛ በበለጠ እንደውም ስንመለከተው በተለይ ሴቶችን እኩልነት ለማረጋገጥ፣ የኢኮኖሚ አቅማቸውን ለማሳደግ፣ ጤና አገልግሎቶቻቸውን ለማሳደግ ሲሰሩ የነበሩ ስራዎች በእነዚህ ጊዜ ተመልሰው ወደኋላ ነው የሚሄዱት እና እንደውም ጥቃት ወደ ኖርማላይዝድ ወደ መሆን ነገር እንዲደርስ ያደርገዋል እና ይሄ በጣም አስኪና ከፍተኛ ችግር ነው ብለን ነው የምናስበው። ይህንን ነው ማለት ይችላል።
ሲህን ወደ አንቺ ልምጣ። ትንሽ ዘግየት ብለሽ ነው ተቀላቀልሽን። በድጋሚ ወደ ፕሮግራማችን በሰላም መጣሽ፣ እናመሰግናለን። እንግዲህ ሰላም በሚጠፋ ጊዜ በሴቶች ላይ የሚደርሱ ተግዳሮቶችን ሳባ ገልጻቸዋለች እና እንደዚህ አይነት ለብዙ ጥቃት ተጋላጭ የሆኑ ሴቶች እንግዲህ ከምንም ነገር በላይ የሰላምን አስፈላጊነት ይረዳሉና በሀገራችን ሴቶች ግጭትን ለማብረድ ብሔራዊ መግባባቶችን በመፍጠር ሂደት ላይ ምን ያክል ተሳትፎ አላቸው? በቁልፍ ሂደቶች ላይ፣ ውሳኔዎች ላይ ያላቸው ተሰሚነትስ ምን ያክል ነው?
አመሰግናለሁ። መቅደም ያለበት ከሰላም ግንባታው በፊት ያው ግጭት መቆም አለበት። ኮንፍሊክት ሬዞሉሽን የምንለው ያለ እና ብሔራዊ እርቅም ወይም የመግባባት ሂደቶች የተጀመሩ አሉ። ሁላችንም እንደምናውቀው አንዳንዴ ያዝ ለቀቅ ነው። ያው ያሉትም ግጭቶች በጣም ውስብስብ ከመሆናቸው የተነሳ በተለያየ የሀገራችን ክፍላት ላይ ስላለ አንዱን ሲያዝ አንዱን የመልቀቅ ነገር አለ እና ለመሳተፍ ሙከራዎች አሉ። ነገር ግን የሴቶች ፍላጎት ወይም ሴቶች ወደ እነዚህ ሂደቶች እንዲካተቱ ቦታው ክፍት ነው ወይ የሚለው ጥያቄ ያስፈልጋል። ምክንያቱም አሁን ሰባ የምትመራውን ድርጅት ኔዋም ትምራንም የሚባል በቅርብ የተቋቋመ የሴቶች ንቅናቄ አለ እና በተለይ ናሽናል ዳያሎጉ የብሔራዊ የእርቅ ዳያሎግ ለፈለ ሴቶች እንዲሳተፉ ንቅናቄ እያደረጉ ነው። ግን አሁን ያይዘን ያለ ነው በእኔ ቦታ የውክልና ፖለቲካ የሆነ ቦታ አድርሶን ከዛ በኋላ ግን ያሉትን ክፍተቶች ነው የምናየው። ምክንያቱም ብዙ ጊዜ ቢጮህም ሴቶች አልተወከሉም ብለን ብንናገርም ከዛ በኋላ የእውነት ሰብረን ገብተን እንዲወከሉ እያደረግን አይደለም። አሁን በቅርብ ራሱ ትናንትናም ከትናንት ወዲያም የወጡ ስቴትመንቶች ሁላችንም እንዳያስቡት የሰላም ድርድር ብሎ መንግስት የማስ አካላት ውስጥ አንድም ሴትም የለችም። ናሽናል ሴኩሪቲ ካውንስል ወይም የብሔራዊ የደህንነት ምክር ቤት የጠቅላይ ሚኒስትር አብይ የሚመሩት ውስጥ አንድም ሴት የለችም እና ልክ የለውጡ ጊዜ 50% ሚኒስትሪያል ካቢኔ ብለን ተደስተን ብዙ ለውጥ እናያለን ብለን የጠበቅነው ነገር አሁን ሙሉ በሙሉ ከሽፎ ነው የምናየው። ስለዚህ በምክንያቱም በሚያስፈልግበት ጊዜ አሁን ክፍል በሆነው ጊዜ ሴቶች ከማንም በላይ እየተጎዱ ሆነው ሳለ፣ ከማንም በላይ የጦርነትን ክፋት እያየነው ሳለ፣ ሴቶች ህጻናት ሰምተን በማናውቀው ደረጃ አጠቃቂ የሆኑ ጾታዊ ጥቃት እየደረሰ ሳለ ግን እነዚህ እንደሚያስፈልጉት ውይይቶች ውስጥ ግን የመሳተፍ እድል እየተሰጠን አይደለም። ስለዚህ ክፍተቶች በጣም አሉ።
እስቲ ሳባ ወደ አንቺ ልመለስ። እንግዲህ አሁን ሲህን እንደገለጸችው የሴቶች ተሳትፎ እጅግ አናሳ ነው በእንደዚህ አይነት ወሳኝ በሆኑ ሀገራዊ የሰላም ግንባታ ወይም ግጭትን ለማስቆም በሚደረጉ ጥረቶች ውስጥ እና በቅርቡ የኢትዮጵያ ሴቶች ማህበራት ቅንጅት የኢትዮጵያ ሴቶች ለሰላም ግንባታ የሚል እንቅስቃሴ ጀምሮ አይቻለሁ እና ሴቶችን በምን መልኩ ነው በክልልና በሀገር ደረጃ በሰላም እንቅስቃሴዎችን እንዲያስተባብሩ፣ እንዲመሩ፣ እንዲሳተፉ እድሉን የሚያመቻቸው?
የኢትዮጵያ ሴቶች ለሰላም ግንባታ ስብስብ ሀሳብ የመጣው ምንድን ነው? ድምፅንም እንዳለችው ያው ብንጠብቅም ያው ሴቶች እየተሳተፉ እንዳልሆነ በሰላም ሂደቱም በሌሎችም የውሳኔ ሰጭነት በአግባቡ እየተሳተፉ እንደሆነ እናያለን እንዳልሆነ እናያለን። በሌላ በኩል ደግሞ ሴቶች ከፍተኛ ተጠቂዎች የግጭቱም የጦርነቱም የማንኛውም እንዲህ አይነት ችግር ሲፈጠር የመጀመሪያዎቹ ተጋላጮች እየሆኑ እንደሆነ ደግሞ እናያለን እና ይህንን ሆን ብለን ኮንሽስሊ ካለ አድሬስ ካላደረግነው የችግር ሊፈታ አይችልም በሚል ነው እንግዲህ ይህን ንቅናቄ የጀመርነው። ከንቅናቄም ባለፈ ይሄ ተለያዩ ከሁሉም ክልሎች በተቻለ መጠን ሁሉንም ክልል አሁን በአሁኑ ሰዓት መያዝ ባንችልም ከተለያዩ ክልሎች የመጡ ኮሚኒቲ ሌቭል ያሉ በተለያየ ደረጃ በፎርማልም ኢንፎርማል ሴክተር ውስጥም ያሉ ወጣቶች፣ ትልቆች፣ ትንንሾችን አንድ ላይ በመያዝ በፍላጎት ሰዎች እራሳቸው አመልክተው ይህን እዚህ ነገር ውስጥ መግባት ፈልጋለሁ የሚሉ ከማህበራቶቻችን ውጭ ያሉትን ሰዎች ይዘን ከ120 በላይ የሚሆኑ ሰዎችን ስልጠና ሰጠን። እነዚያ ስልጠናዎች ካለቀ በኋላ ደግሞ የውጭ የአፍሪካ ሀገራት ኤክስፒሪየንስ ምን ይመስላል፣ በሰላም እኛን የሚመስሉ ግጭት ውስጥ ያለፉ ሴቶች እንዴት ተሳተፉ፣ እንዴት አጥሩን ዘለው አልፈው ሄደው እነዚያን ለውጦች ለማምጣት ቻሉ፣ ምን ነበር ፕሮሰሳቸው የሚለውን ደግሞ በቀጥታ ከእነሱ እንዲሰሙ አድርገን በመጨረሻም በራሳቸው የራሳቸውን መቋቋሚያ ይዘው ይሄ ቡድን ኢትዮጵያ ሴቶች ለሰላም ግንባታ በሚል በባለፈው ሳምንት እንዲመረቅ ሆኗል። ከዛም ባለፈ እነዚህ ሴቶች ኦልሬዲ በየክልሎቻቸው በኮሚኒቲ በማህበረሰብ ውስጥ የራሳቸው በራሳቸው አቅም የጀመሯቸው ስራዎች አሉ። እነሱን ለመደገፍ የሚያስችል ትንንሽ ድጋፍ እያደረግን እንገኛለን። ነገር ግን በመጀመሪያ ደረጃ ባለው በማህበረሰብ ደረጃ ያለውን ግጭት አፈታት ላይ በቀጥታ እንዲሳተፉ ሪሶርስ ነው እያዘጋጀን ያለ ነው። አሁን ለምሳሌ ናሽናል ዳያሎግ በሚጀመርበት ጊዜ እነዚህን ሴቶች መጠቀም ይቻል። ሌሎችም የሰላም ሂደቶች በሚኖሩበት ጊዜ ያሉ ሴቶች አሉ፣ በዚህ ብቃት ያላቸው የሰለጠኑ ፍላጎቱ ያላቸው ራሳቸውም ደግሞ ኮሌክቲቭሊ መናገርና ስለ ሰላም ሊቆሙ የሚችሉ ሴቶችን ማብቃትና ማቆም ነው የኛ ትልቁ ፍላጎት። ይሄ ስራ ተጀምሯል። ነገር ግን ይሄ ብቻውን በቂ ደግሞ ስላይደለ አሁን ለምሳሌ የብሔራዊ መግባባት የዚህ የናሽናል ዳያሎጉ ላይ ኮሊሽን አቋቁመናል። ቅድም የጠቀሰችው ኮሊሽን የሁሉንም ሴቶች ድርጅቶች የያዘና ናሽናል ዳያሎጉ የሴት አንደኛ የሴቶችን አጀንዳ የያዘ እንዲሆን፣ ሁለተኛ ሴቶች በአግባቡ የሚወከሉበት፣ ሶስተኛ ነገር ደግሞ በየማህበረሰቡ የሚደረገው ውይይት ላይ የሴቶች ድምፅ በአግባቡ እንዲሰማ ሙሉ በሙሉ ተሳታፊ እንዲሆኑ ለማስቻል ታስበው ያቋቋምነው ህብረትና እንቅስቃሴ ነው። ስለዚህ እነዚህ ነገሮች እንግዲህ ይመልሱታል ብለን እናስባለን። ነገር ግን ከዚህ በላይ መጮፍ እንዳለብን ያው ፕሬዚዳንትናውም ቅድም የተጠቀሰውም ሌሎቹን ነገሮች ስንመለከታቸው አሁን ሴቶች ወደ ጎን እየተሰሩ ነው። በተጎጂነት ነው እንጂ በውሳኔ ሰጭነት ላይ እየተቀመጡ አይደለም። እና ይሄ ኮሌክቲቭሊ አድቨኬት ማድረግ ያለብን ግፊት ልንሰራበት የሚገባ ነገር ነው ብዬ ነው።
ወደ ሲህን ደግሞ ልምጣ። አንቺ የመሰረትሽውና የምትመሪው ሴታዊት የተሰኘው ተቋምም እንዲሁ የተለያዩ እንቅስቃሴዎችን ያደርጋል እና በተለይ ቅድም እንዳልሽው ግጭትን በመጀመሪያ ማስቆም ቀዳሚ ተግባር ነው። ከዛ በኋላ ደግሞ ሰላምን ዘላቂ በሆነ መልኩ ለማስፈን የሚደረጉ ጥረቶች አሉ። ከዚህ ረገድ ሴቶችን በምን መልኩ ነው ለማሳተፍ እንቅስቃሴዎች የምታደርጉት?
እሺ፣ አሁን በፊት ከነበረው የሴቶች ማህበራት በተሻለ መንገድ አብረን እየሰራን ነው ብዬ አምናለሁ። ሰባ እንዳለችው የብሔራዊ ምክክር ኮሚሽን ብዙ የተለያዩ ድርጅቶች ተዋቅረው እንደ አንድ መጥተው ኢንተርፌስ አላቸው ከናሽናል ዳያሎጉ ጋር። ግን ያው በድርጅት ደረጃ የሚሰራው ነገር በጣም ሊሚትድ ነው። ከመንግስት የሚሰጠው ምላሽ አመርቂ ሆኖ አላገኘ ነውም እና ፒስ ቢልዲንግ ላይ ሰባ እንዳለችው ኔዋም እየሰራ ነው። የኛ አፕሮክሲሜሽን የሚለየው አሁን ያለውን ግጭት አፈታት ላይ መሳተፍ ሴቶች አለባቸው ብለን ብናምንም የኛ አትኩሮታችን የበለጠ የሚመስለኝ ሙቭመንት ቢልዲንግ ወይም ንቅናቄን የመመስረት ነገር ነው። አሁን እኮ የሴቶች ጥያቄ ችላ መባል የቻለው ያው እንደ አንድ አይደንቲቲ ማርከር ወይ እንደ አንድ ጠንካራና ጉልበት እንዳለው ቡድን አንታይም። ሴቶች ቢደራጁ በብሔራቸው ነው፣ ቢደራጁ በሃይማኖታቸው ነው። እና ከለውጡም በኋላ በዚህ የነበሩት ምክንያቶች የመጠቃሚያ የማድረግ ነገር በፖለቲካውም ላይ አሁንም እያየን ነው። በጣም በሚያሳዝን ሁኔታ ይቀረ የመሰለን የሴቶች አደረጃጀትን ወደ ፖለቲካ መጠቀሚያ የማድረግ ነገር አሁንም አለ። ስለዚህ ለእኛ መፍትሄ ብለን የምናስበው ያው ሴቶች በጣም ትንሽ ድርጅት ብትሆንም ስልታዊ ለመሆን እንሞክራለን። ስለዚህ ሙቭመንት ቢልዲንግ ተማሪዎች ላይ የምንሰራው ስራ አሁን ለምሳሌ ደብረ ታቦር ያገቡ ወጣት ሴቶች ጋር የምንሰራው በጣም ከስር በጣም ከመሰረቱ የሆነ በጣም ችግር ካለበት ህብረተሰብ ተነስቶ የራሱን ጥያቄ የመጠየቅ የማብቃት ሂደት ላይ ነው የምንሰራው። እዛ ያለው ፕሮቴስተርን ሌላ ከተማሪዎች ጋር አዲስ አበባም ክልል ላይ የምንሰራው ሰው ነው ሴቶች ራሳቸውን መብት መጠየቅ እስምችል ድረስ አሁንም ቢሆን እየተዘነጋን ነው የምሄደው። ልክ ሃይማኖትን ወይም ብሄርን ኢግኖር እንደማይችል ማድረግ እንደማይችል መንግስት አንድ ቀን የሴቶችን ጥያቄ ኢግኖር የማያደርገው መሆን አለበት እና አንድ መንገድ እንደ ድጋይ መወርወር ሊሆን ይችላል። አንደኛው መንገድ እስካሁን እያደረሰን ግን ወደ ዲሞክራሲ ስንሄድ ደግሞ ከፍተኛ ድምጽ ያላቸው ሴቶች ወጥተው የራሳቸውን መብት እየጠየቁ ከሆነ አሁን በዚህኛው ምርጫ ወይም በዚህኛው ናሽናል ዳያሎግ ወደ ጎን ከፍተል ይሆናል። ግን ማንተውበት ጊዜ ይኖራል። የሴቶች ጥያቄ መመለስ የሚኖርበት ጊዜ ይኖራል።
እንግዲህ ሁለታችሁም እንደገለጻችሁት የተለያዩ ጥረቶች ይደረጋሉ ግጭቶችን ለማስቆም፣ ግን የሴቶች ተሳትፎ እጅግ የተገደበ ወይም ደግሞ በቁጥር ውክልና ላይ የተወሰነ ብቻ ሲሆን ይታያልና በመንግስት ደረጃ መደረግ ያለባቸው ነገሮች ምንድናቸው? ከፖሊሲ ለውጥ ረገድ ሊሆን ይችላል። ሳባ ወዳንቺ ልምጣ። ምን አይነት ለውጦች አለበለዚያ ሴቶችን ያላሳተፈ ውሳኔና ለውጥ ዘላቂስ ሊሆን ይችላል ወይ?
አይችልም። ይሄን ደግሞ ለማረድ እንግዲህ አሁን መንግስት በተለይ እዚህ የተባበሩት መንግስታት ሪዞሉሽን 1325ን ወደ ስራ ለመለወጥ የብሔራዊ እቅድ ያስፈልጋል። ምክንያቱም ይሄ አንዱ የሴቶችን ውሳኔ ሰጭነት በሰላም በግጭት አፈታት እና በሰላም ማስፈን በሰላም ግንባታ ላይ ሴቶች ተሳታፊ መሆን አለባቸው ተብሎ ኢትዮጵያም የገባችበት አንዱ ኮሚትመንት ነው። ይሄ ግን ብሔራዊ እቅድ ያስፈልገዋል እና አሁን አንዱ ጥሩ ነገር እንግዲህ መንግስት ይህንን ብሔራዊ እቅድ በማውጣት ላይ ድራፍቲንግ ስቴጅ ላይ ይገኛል። አንዱ ይሄ ትልቅ ነገር ነው፣ ግን ይሄም ስራ ላይ መዋሉን መከታተል ይኖርብናል። ሌላው ግን በሰላሙም ጊዜ በሌላውም ጊዜ ከጦርነት ብቻ ሳይሆን በአጠቃላይ የመንግስት አወቃቀራችን አቅጣጫዎቻችን ላይ የሴቶች እኩል ተሳታፊ መሆን በዚህ ጊዜም ያላቸውን ተሳትፎ ያረጋግጣል ብዬ በተወሰነ ደረጃ አስባለሁ። እና በመጀመሪያ 50% ተደርጎ የነበረው የካቢኔ ቁጥር ቅድም እንደገለጸችው በአሁኑ ሰዓት ያው በጣም ተመናምኖ ወደ ታች መውረድ ይታወቃል። እና እነዚህ አይነት ነገሮች እኛም በዛ በወቅቱ በጣም ጥሩ መሆናቸውን ብናመሰግን ኢንስቲትዩሽናዊ መሆን አለባቸው፣ ማለት መረጋገጥ አለባቸው። ቀጣይነት የሚኖረው ሁሌም እንደ ግዴታው መንግስት ሲያስብ እዚህ ላይ እኩል ሆኜ ነው መሳተፍ ያለብኝ፣ እዚህ ላይ ይሄን ያህል ቁጥር ማምጣት መቻል አለብኝ እያለ መንግስት በማንኛውም ደረጃ ማለት በፓርላማም ይሁን በኤክስኪቲቭም እያሰበ በሚሄድበት ጊዜ ያ አስገዳጅ ነው። አለዛ ግን አንዳንድ ጊዜ ይኖረናል፣ አንዳንድ ጊዜ የለንም አይነት ነገር ይሆናል። እና አሁንም የምናየው የሴቶች አብሰን ከዚህ የሚመጣ ነው። ኒድስ ቱ ቢ ቀጣይ እንዲሆን መዋቅራዊ መሆን አለበት፣ ቀጣይ መሆን አለበት። ሁለተኛው ቼክ የሚያደርግበት አንድ መንገድ መኖር አለበት። ማለት እንዲህ አይነት ነገሮች ምን ማለት ነው፣ ለ50% ሴቶች ምን ማለት ነው፣ ሴቶች ሁላ ጉዳት ላሳለፉ ሴቶች ምን ማለት ነው፣ ምን ማለት ነው እዚህ ላይ በጣም ጠንካራ ሴቶች መኖራቸውን እያወቅን አለማሳሰብ። ስለዚህ ሰልፍ ቼክ ማድረጊያ መኖር አለበት።
ወደ ሲህን
መቃጠል መጠናከር አለበት ብዬ ነው።
አመሰግናለሁ ሳባ። የመጨረሻ አንድ ደቂቃ ናት የቀረችን። እንደ ማጠቃለያ ሀሳብ እናድርገውና ሴቶች በውሳኔ ሰጭነት ላይ ቦታ ባይኖራቸውም እንግዲህ ልጅ ወልደው ኮትኩተው አሳድገው ለማህበረሰቡ የሚያበረክቱ ትልቅ ሚና አላቸው እና ከዛ አንጻር ምናልባት ግጭቶችን በመከላከል ቅድመ ክልከል መከላከል በማድረግ ረገድ ሚና አላቸው ብዬ አስባለሁ እና ከዛ አንጻር የሴቶች ሚና ምን መሆን አለበት በሚለው እናጠናቅ። ሲህን ምናልባት በአንድ ደቂቃ ሀሳብሽን
እሺ መጀመሪያ ግን መንግስት የሚለው ላይ ተጠያቂነት ዋናው ነገር ይመስለኛል። አሁን ባሉት ግጭቶች ላይ ሴቶች ለዚህ ደፈሩ በትግራይም ሆነ በሌላም በአማራም በአፋርም ባሉት ጦርነቱ ጊዜ የራስን ወታደሮች ተጠያቂ ማድረግ አለበት መንግስት። የመጀመሪያው ጥያቄ ይሄ ነው። በፖሊሲ በበጀትም ካየን በጣም ብዙ ነገር ወደኋላ ሄደናል። አሁን ስለመነጋገር ጊዜ ላይኖረን ይችላል፣ ግን ሴቶችን መልሶ ተጠያቂ ማድረግ አንዳንዴ ለእኔ ትንሽ ይከብደኛል። የግጭት አንድ አካል ነን እኮ የህብረተሰብ አካል እስከሆኑ ድረስ ሴቶች ሰላም ማስፈን ሴቶች ላይ ብቻ ሲጠበቅ አንዳንዴ ትንሽ አንሪያሊስቲክ ይሆንብኛል። ነገር ግን እንደ ወንዶችም እንደ ሴቶችም ሰላምን ለማምጣት መጀመሪያ ብዬ የማስበው እንደ ግለሰብን መተዛዘን መፍጠር አለብን። በእኔ ብሄር የደረሰ ሲደርስ ብቻ ሳይሆን ችግሩ ሴቶች በቃ ብሄርንም ሃይማኖትንም አልፈን እንደ ሴቶች አብረን መምጣት መቻል አለብን። ማንኛውም ሴት ላይ የደረሰ ጉዳት አንደኛ አንድ ቀን ሊደርስ ይችላል እኔ ላይ፣ ሁለተኛ ነገር ደግሞ በቃ ያቺ አንድ ኢትዮጵያዊ ዜጋ እህቴ ናት ልጄ ናት ብለን አብረን ይሄ ነገር በቃ መቆም አለበት ብለን አብረን መቆም አለብን ብዬ ነው የማስበው።
እሺ እንግዲህ ካለን ሰዓት አንጻር ፕሮግራማችንን እዚህ ላይ እናጠናቀቃለን። ሴቶች በግጭት በማስቆምና ሰላምን በመገንባት ሂደት ውስጥ ምን አይነት ሚና ሊኖራቸው ይገባል በሚል ሐሳብ ላይ እንግዲህ የተሳተፉትን እንግዶቻችንን ወይዘሮ ሳባንና ሲህንን እጅግ አድርጌ አመሰግናለሁ። ለዛሬ ውይይታችንን በዚሁ እናጠናቀቃለን። ወደ ተከታዩ መሰናዷችን ነው የምናልፈው። እየተከታተላችሁት ያላችሁት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የጋቢና መሰናዷችንን ነው። በድሬዳዋ ለግለሰብ አልቢ የመስጠቱ ውሳኔ ከአንድ ዓመት በላይ ሲያወዛግብ የነበረው አንጋፋው የምድር ባቡር ክለብ ሁለገብ ሜዳ በቅርቡ ንብረትነቱ የግለሰብ ሳይሆን የሕዝብ ሆኖ እንዲቀጥል ያስተዳደሩ ካቢኔ ወስኗል። በዚህም በሜዳው ይገለገሉ የነበሩ የከተማዋ ወጣቶች ደስተኛ መሆናቸውን ለአሜሪካ ድምጽ ገልጸዋል። ሜዳው በህዝብ መዋጮ ለምቶ ለህዝብ ሆኖ እንዲቀጥል እንደሚፈልግ የመንግስት አመራሮችና የስፖርት ማህበረሰቦቹ አስታውቀዋል። አዲስ ቸኮል ተጨማሪ አለው።
ለድሬዳዋ ከተማ ምስረታ መነሻ የሆነው የቀድሞ የኢትዮ ጅቡቲ ምድር ባቡር በድሬዳዋ ብሎም በሀገሪቱ እግር ኳስ ላይም ጉልህ ሚና ነበረው። የምድር ባቡር እግር ኳስ ክለብ በተለያዩ ጊዜያት ለኢትዮጵያ ብሔራዊ ቡድን የተጫወቱት እና አህመድ ጁንዲ፣ በከሪ አደም፣ ኬኔዲ ደምሴ፣ ኤልያስ ሙሜና ሌሎችን የሚያፈራ ግዙፍ ክለብ ነው። የዚህ ግዙፍ ታሪክ ባለቤት የሆነው የምድር ባቡር ክለብ አሁን ባይኖርም የክለቡ ሁለገብ ሜዳ ግን ለከተማ ወጣቶች ዋነኛ ጊዜ ማሳለፊያ ሆኖ አንድ ክፍለ ዘመን በላይ ተሻግሯል። ክለቡ በእግር ኳስ ስኬታማ ታሪክ ይኑረው እንጂ በሜዳ ቴኒስ፣ ቅርጫት ኳስ፣ መረብ ኳስ፣ ቡል እና ሌሎችም ጨዋታዎች በርካታ ስፖርተኞችን ያፈራ ነው። ከዚህም ባሻገር ኤግዚቢሽንና ባዛር ለማዘጋጀትም በከተማዋ ተመራጭ ከሆኑ ቦታዎች ይህ ሜዳ አንዱ ነው። ባለፈው ዓመት ይህ ባለታሪክ ሜዳ ለአንድ ግለሰብ ባለሀብት ሊሰጥ መወሰኑ ሲሰማ ብዙ አይነት ምላሽ ነበር ከህብረተሰቡ የተገኘው። በዘመናዊ መልኩ በግለሰብ ይዞታነት ሊለማኑ መባሉን የደገፉ ቢኖሩም ህዝባዊ ሆኑ መቀጠሉን የፈለጉ በርካቶች ግን ውሳኔውን በማህበራዊ ሚዲያ ተቃውመውታል። በወቅቱ የነበሩት የምድር ባቡር ድርጅቱ አመራሮችም ውሳኔውን በመቃወም ወደ ፍርድ ቤት አምርተው ውሳኔውን በጊዜያዊነት አሳግደው ነበር። ይሁንና በሂደት የወለገብ ሜዳ ይዞታነቱ ወደ ባለሀብቱ መዞሩ አልቀረም ነበር። እስከዚህ ጊዜ ድረስ በሜዳዎቹ ጨዋታ የነበሩ የከተማ ወጣቶች ከአንድ ዓመት በላይ ምንም የተለየ ነገር አላጋጠማቸውም ነበር። ሆኖም ቦታውን ለማልማት ፈቃድ ያገኙት ባለሀብት ወጣቶችና ጊዜያቸውን እዚያ የሚያሳልፉ አረጋውያንን ከግቢው አስወጥተው ሜዳውን ማስቆፈር ሲጀምሩ ግን ተቃውሞ እንደገና ተነሳ። ይሁንና ቁፋሮ ብዙም ሳይቆይ እንዲቆም ተደረገ። ከምድር ባቡር ውጭ ሌላ አማራጭ አልነበራቸው። የከዚራ ዲፖ እና ነንበሯን ወጣቶች እንዲሁም ከእግር ኳስ ውጭ ለሌሎች ስፖርታዊ ጨዋታዎች ከልዩ ልዩ የከተማ ሰፈሮች ወደ ምድር ባቡር ሜዳ ሄዱ የነበሩ ስፖርት ወዳዶችም ሌላ አማራጭ መፈለግ ጀመሩ፣ ወይም በአማራጭ እጦት በየቤታቸው ተቀመጡ። በዚህ መካከል ነበር የከተማዋ ከንቲባ ከድር ጀዋር የስፖርት ቤተሰቡን ድንገተኛ ስብሰባ የጠሩት። ከቀኑ 9 ሰዓት እስከ ምሽቱ 2 ሰዓት በቀጠለ ውይይት ላይ ብዙ ነገሮች ተነስተዋል። የብዙዎች ትኩረት ግን ታሪካዊ የምድር ባቡር ሜዳ ነበር።
ድሬዳዋ ላይ ካሉት ቀበሌዎች 06 እና 03 ላይ ምንም አይነት ሜዳዎች የሉም። 06 የሚጠቀሙ ሜዳዎች አብዛኛው ጎርፍ ያበላሽበታል። ስለዛ ምንድነው ተቻችለን ምድር ባቡር ላይ ነው የምንሰራው። አካባቢው ላይ ያለውን ምድር ባቡርን ካልተጠቀምን ወጣት ወዴት ይሄድ ነው? አብዛኛው ወጣት እኮ አሁን ምድር ባቡር ከተዘጋ በኋላ ራሱ ሱስ ውስጥ የገባው ኳስን ከነ ተተው ማለት ነው። ስለዚህ አሁን መንስኤው ምንድን ነው? ሜዳ ቅየራ ሳይደረግ ምድር ባቡር ለግለሰብ ተሰጠ።
ልማት ከሆነ ሚለማ ነገር ይልማ፣ ግን የዛ አከባቢ ተጠቃሚዎች ቦታ ተዘጋጅቶላቸው ሁለተኛ የሚጠቀሙበትን ቦታ ተዘጋጅቶላቸው መሆን አለበት እንጂ ይልማ ብቻ ሳይሆን ለአማራጭ ተዘጋጅቶላቸው መሆን አለበት።
ክልል ስንሄድ የሚጫወቱት በሳር ሜዳ ላይ ነው። እዚህ ደግሞ የምንጫወተው ኖርማል አዋራ ሜዳ ላይ ነው። እና እዚህ ላይ የፕሮፌሽናል እግር ኳስን የፕሮፌሽናል ስቴዲየምን ሳርን ያለመልመድ ችግር እዛም ሄደን እንደ ሬድዋ ምን እያለን ነው? ተግዳሮት እያመጣብን ነው፣ ችግር እየሆነብን ነው። ስለዚህ ዛሬ ላይ ሰሞን ተነስቶ ፕሮፌሽናል እግር ኳስ በዚህ መንገድ የምትጫወቱበትን መንገድ ዘርግቻለሁ፣ ከጎኑ እንደዚህ አይነት ዲዛይን ያለው ይሄና ለዝ የሚችል ሰው ባለይና አልኮኮብ ሆቴል የሚችል ነገር እሰራለሁ ብሎ ከመጣ why not interested ማንሆንበት? ለምን ለእግር ኳሳችን ማደግ አናስብም? እርግጥ ነው ፕሮጀክት የሚጫወቱ ልጆች ያሳስቡኛል።
የድሬዳዋ አስተዳደር ከንቲባ ከድር ጀዋር ለግለሰብ የተሰጠው የምድር ባቡር ሁለገብ ሜዳ ካርታ እንዲመክን የአስተዳደሩ ካቢኔ መወሰኑን ለስፖርት ቤተሰቡ ይፋ አድርገዋል።
ማልማት ይፈልጋል ይሄ ልጅ፣ ቦታው ደግሞ ተሰጥቷል። የስ ተሰጥቷል። ምን ማድረግ አለብን? ተለዋጭ ቦታ እንደምሰጥ እርግጠኛ ሁን ብያለሁ። ግን ይሄ ደግሞ የህዝብ ነው። ድሬዳዋ ከተማ ይሄ የድሬዳዋ ሀብት ነው፣ ቅርጽ ነው፣ ታሪክ ነው። ሁለተኛ ደግሞ ሜታውን ነው፣ መሀል ከተማ ያለው ነገር ነው።
ውሳኔውን ተከትሎ ወጣቶችና በምድር ባቡር ክለብ ጊዜያቸውን ያሳልፉ የነበሩ አረጋውያን ወደ ሜዳው ተመልሰዋል። ፈርሶ የነበረውን የእግር ኳስ ሜዳ ዳግም ለመስራት እንቅስቃሴዎች መኖራቸውን አይተናል። በጅማ ከተማ ለሚካሄደው ሀገር አቀፍ የወጣቶች ውድድር እየተዘጋጀ ያለው የ03 ቀበሌ ታዳጊዎች እግር ኳስ ቡድንም በሜዳ ቴኒስ ሜዳ ጊዜያዊ ልምምድ መስራት ጀምሯል። የቡድኑ አሰልጣኝና ተጫዋቾች በካቢኔ ውሳኔ ደስተኛ መሆናቸውን ገልጸዋል።
ኮች ጌዲዮን ብሩክ እባላለሁ። የአንድ 17 አሰልጣኝ ነኝ። ያው ውሳኔው ደስ ይላል። ይኸው ሌኑን ለምታያቸው ሽማግሌዎች፣ እዚህ ጋር የምታያቸው ቢያንስ በትንሹ ይሄ ሜዳ ከ1500 ሰው በላይ ሰው ይጠቀምበታል ይሄ ሜዳ እና ያንን ሁላ ሰው ማጣት ማለት ድሬዳዋ ላይ በጣም ገባል። ስለዛ ያው ውሳኔው ደስ ብሎኛል።
አብዛኞቹ ስፖርት ቤተሰቦች ታሪካዊ ምድር ባቡር ሜዳ የህዝብ ሆኖ እንዲቀጥል ፍላጎታቸው መሆኑን ከከንቲባው ጋር በአካሄዱት ውይይት አስታውቀዋል። የ03ቱ አሰልጣኝ ጌዲዮን ብሩክም በሁለት አቅጣጫ ዋና መንገድ ዳር ያለው የሜዳው ይዞታ ገቢ የሚያስገኙ ህንፃዎች ተገንብተውለት ምድር ባቡር ክለብ በቂ ገቢ እንዲኖረውና ራሱን እንዲችል ይመኛል። ህዝባዊ መገልገያዎችና ታሪካዊ ቅርሶችን ለልማት በሚል ለግለሰቦች መስጠትና ፍርድሶ መስራት አዲስ አበባን ጨምሮ በተለያዩ ቦታዎች ላይ በተደጋጋሚ እያወዛገበ ያለ ጉዳይ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮች ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። አብረናችሁ ያመሸነው በማቀናበር ኤልያስ አስማረ፣ በዋና አዘጋጅ ጽዮን ግርማ፣ እንዲሁም እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበር። በፕሮግራማችን ላይ አስተያየት ካላችሁ በፌስቡክ ገጻችን አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ ልታገኙ ትችላላችሁ። ነገ በተመሳሳይ ዝግጅቶች እንጠብቃችኋለን። ሰላም፣ ደህና እደሩ። Can't even reach me, my dreams.